ይህ የአሜሪካ ድምፅ ነው። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምፅ የምሽት ዝግጅታችን አሁን ጀመረ። ባለፈው ዓመት ናሲ ወሬታ አስተሩት በኮንሶ ዞን የሰገን ዙሪያ ወረዳ አስተዳዳሪ እንዲለቀቁ ተጠየቀም። በኢትዮጵያ ከ76 ከመቶ የሚሆነው ህዝብ የሞባይል ኢንተርኔት አይጠቀምም ተባለ። እንዲሁም ኦብነግ በምክክር ኮሚሽኑ ገለልተኝነት ላይ ጥያቄ ስለማንሳቱ በምሽቱ ወደ እናንተ ከምናደርሳቸው ዘገባዎቻችን መካከል የሚጠቀሱ ናቸው። ዛሬ አርብ ጥቅምት 15 2017 ዓ.ም ሰላም ጤና ይስጥልን ተመልካቾቻችንና አድማጮቻችን፣ እንደምን አምሽታችኋል? የአሜሪካ ድምፅ የምሽቱ ዝግጅታችን አሁን ጀምሯል። አስማማየ ነው እያስተናገድኳችሁ። እስከ ምሽቱ አራት ሰዓት ድረስ አብሬያችሁ ቆያለሁ። ለዓለም ዜናዎቹ ደረጀ ደስታ እዚህ አብሮኛል። እንዲሁም የስቱዲዮ ቅንብሩን ይመራልን ኤልያስ አስማረ ነው። የምሽቱ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ እየተከታተላችሁን ከእኛ ጋር አብራችሁ እንድታመሹ እንጋብዛለን። አሁን ከዓለም ወደ ተሰባሰቡ ዜናዎች እናምራ። ደረጀ ይጠብቃችኋል።
በድጋሚ እንደምናመሻችሁ አድማጮች፣ የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። ላለፉት 50 ዓመታት ስልጣን ላይ የቆየው የሞዛምቢኩ ገዢ ፓርቲ ፍሬሊሞ በድጋሚ ምርጫውን አሸንፏል መባሉ ዛሬ አርብ በሀገሪቱ ዋና ከተማ ማፑቶ ከፍተኛ ቁጣ ቀስቅሶ አድሯል። በመቶዎች የሚቆጠሩ የተቃዋሚ ፓርቲ ደጋፊዎች ሙሰኛ ነው ባሉት የምርጫ ኮሚሽኑ የተገለጸው ውጤት የተጨበረበረ ነው፣ ድሉም የተሰረቀ ነው ሲሉ ውጤቱን በመቃወም አደባባይ ወጥተዋል። የምርጫ ኮሚሽኑ ትላንት ሐሙስ የፍሬሊሞ ፓርቲ እጩ ዳንኤል ቻፓ እንደ ኤሮፓ አቆጣጠር ጥቅምት 9 በተደረገው ምርጫ 71 በመቶውን ድምፅ በማግኘት አሸናፊ መሆናቸውን አውጇል። ተቃዋሚዎቹ በሞዛምቢክ የተለያዩ ከተሞች የተሰበሰቡ ሲሆን በተለይ በማፑቶ መንገዶችን በመዝጋት ጎማዎችን በማቃጠል የፍሬሊሞ ምርጫ ምልክቶችን ማውደማቸውን ኤኤፍፒ ዘግቧል። ፖሊስ አመጹን በቁጥጥር ስር ለማዋል ያስለቃሽ ጋዝ ተጠቅሟል። የተቃዋሚ ፓርቲ መሪ ቬናንሲዮ ሞንዳኔ በምርጫው ከ20 ከመቶ በላይ አግኝተዋል ሲል ኮሚሽኑ ያስታወቀውን የምርጫ ውጤት እንደማይቀበሉ በመግለጽ እውነተኛው አሸናፊ እሳቸው መሆናቸውን አስታውቀዋል። የአውሮፓ ህብረት ታዛቢዎች በድምፅ አሰጣጡና በድጋሚ ቆጠራው ሂደት ጉልህ የሆኑ ስህተቶች ማስተዋላቸውን ገልጸዋል። ዋሽንግተን የቤይሩት መንግስት በሂዝቦላ ላይ ክስ እንዲመሰርት ግፊት በምታደርግበት በአሁኑ ወቅት ዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን እስራኤል በአገሪቱ ላይ ስላደረሰችው ጥቃት ለመምከር ከሊባኖሱ ጠቅላይ ሚኒስትር ጋር ዛሬ አርብ ተወያይተዋል። የእስራኤል ዋነኛ የፖለቲካ እና ወታደራዊ አጋር የሆነችው አሜሪካ እስራኤል ሊባኖስ ውስጥ በኢራን በሚደገፈው የህዝቦላ ሚሊሻ ላይ ያነጣጠረው የአንድ ወር የቦምብ ጥቃት ባደረሰች ጊዜ አፋጣኝ የተኩስ አቁም ጥሪ አላቀረበችም። ይሁን እንጂ ብሊንከን ለአፋጣኝ የዲፕሎማሲያዊ መፍትሄ ጥሪ አድርገዋል። ብሊንከን ይህ ወደ ተራዘመ ዘመቻ ሊያመራ እንደማይችል ሊያመራም እንደማይገባና እስራኤል በሰላማዊ ዜጎች ላይ ጉዳት እንዳይደርስ አስፈላጊውን እርምጃ መውሰድ አለባት፣ የተባበሩት መንግስታት የሰላም አስከባሪ ኃይሎችን ወይም የሊባኖስን ጦር ኃይሎችን አደጋ ላይ እንዳይጥል ማድረግም ይኖርባታል ሲሉ ትላንት ሐሙስ ዶሃ ውስጥ ተናግረዋል። ዩናይትድ ስቴትስ ለረዥም ጊዜ የዋለለውን የሊባኖስ ማዕከላዊ መንግስት ደህንነቱን ለማስጠበቅ ኃላፊነት እንዲወስድና የራሱ የሆነ ጦር የመሰረተውን በኢራን የሚደገፈውን የሺያ ንቅናቄ አራማጅ ትጥቅ እንዲያስፈታ ጥሪ አቅርባለች። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በሩሲያ ፕሬዝደንት ቭላድሚር ፑቲንና በኢላን መስክ መካከል መደበኛ ግንኙነት መደረጉን የሚገልጸው ዘገባ እውነት ያልሆነና ፍጹም የሐሰት መረጃ ነው ሲሉ የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ተናገሩ። ፔስኮቭ ለጋዜጠኞች በሚሰጡት መደበኛው የዘወትር መግለጫቸው እንደተናገሩት ፑቲንና የኤክስና የስፔስ ኤክስ ድርጅቶች ባለቤት የሆኑት ማስክ ጋር የተነጋገሩት እንደ አውሮፓ አቆጣጠር ከ2022 በፊት አንድ ጊዜ ብቻ ነበረ ብለዋል። እሱም በቴክኖሎጂዎች ራዕይና የወደፊት ቴክኖሎጂዎች መፍትሄዎች ላይ ያተኮረ የመግባቢያ ውይይት ነበረ ሲሉ ገልጸዋል። ፔስኮቭ የዚህ ምክንያቱ ዩናይትድ ስቴትስ ውስጥ እጅግ በጣም የከረረውን የምርጫ ውድድር አስመልክቶ የወጣው የዎል ስትሪት ጆርናል ዘገባ ነው ሲሉ ተናግረዋል። ፔስኮቭ አክለውም የምርጫው ውድድር መጨረሻው ላይ ደርሷል፣ ስለሆነም ተፎካካሪዎቹ የማይሉት ነገር አይኖርም፣ አስታውሱ ከሳምንት በፊት ፑቲን ከትራምፕ ጋር ቀኑን ሙሉ ሲነጋገሩ ይውላሉ ሲሉ ነበር። ከመስክ ጋር ግን ቀኑን ሙሉ እንዴት እንደሚነጋገሩም ተናግረዋል። ሁሉም እውነት አይደሉም ብለዋል። በተመሳሳይ ዶናልድ ትራምፕና ፑቲን እንደዚሁ በየጊዜው ይገናኛሉ መባሉንም ፔስኮቭ ጠቅሰው አስተባብለዋል። በመጨረሻም ቢሊየነሩ ኢላን መስክ በጥቅምት ወር የመጀመሪያ አጋማሽ ላይ ለዶናልድ ትራምፕ የምርጫ ዘመቻ ድጋፍ ወደ 44 ሚሊዮን ዶላር የሚጠጋ ገንዘብ መለገሳቸውን ትላንት አሙስ በፌዴራል ምንጮች ይፋ የተደረገው መረጃ አመልክቷል። መስክ የገንዘብ ድጋፉን የሰጡት ሪፐብሊካኑ እጩ ዶናልድ ትራምፕ እንደ አውሮፓ አቆጣጠር ህዳር 5 በሚደረገው ምርጫ እንዲያሸንፉ የሚያደርጉትን ድጋፍ ለማጠናከር መሆኑን ተገልጿል። የገንዘብ ድጋፉ አስተዋጽኦ የተገለጸው የፖለቲካ ድጋፍ ለመስጠት በመስክ የተቋቋመው ቡድን ወይም አሜሪካ ፓክ ግሩፕ ቀደም ብሎ ለፌዴራል ምርጫ ኮሚሽን ካለፈው ሐምሌ እስከ መስከረም ባሉት 3 ወራት ወደ 75 ሚሊዮን ዶላር የሚጠጋ ገንዘብ መስጠቱን ካስታወቀ በኋላ ነው። በመስክ የተቋቋመው ቡድን ወይም አሜሪካ ፓክ ግሩፕ ልዩ ትኩረቱን ያደረገው የምርጫውን ውጤት ሊወስኑ ይችላሉ በሚባሉትና ብርቱ ፉክክር በሚካሄድባቸው ክፍለ ግዛቶች የሚገኙ መራጮችን በነቂስ ማውጣት ላይ መሆኑን የሮይተርስ ዘገባ አመልክቷል። ለዚሁ ዓላማ በጥቅምት ወር አጋማሽ ከጊዜ ውስጥ ከ47 ሚሊዮን ዶላር በላይ ማውጣቱንም ቡድኑ አስታውቋል። በዓለም ትልቁ ከበርቴ የሆኑት መስክ በትራምፕና በምክትል ፕሬዚደንት ካማላ ሃሪስ መካከል አለች የተባለችውን ትንሽ ልዩነት በመሙላት አስተዋጽኦ ሊያደርጉ ይችላሉ ተብሏል። በሌላም በኩል የትራምፕ የምርጫ ዘመቻ በወሩ አጋማሽ ወደ 88 ሚሊዮን ዶላር የሚጠጋ ገንዘብ በምርጫ ቅስቀሳ ማስታወቂያዎች ላይ ያዋለ ሲሆን የምርጫው ቀን እስኪደርስ ባሉት የመጨረሻዎቹ ቀናት 36 ቢሊዮን ዶላር በባንክ እንደሚኖረው ለፌዴራል ምርጫ ኮሚሽን የተገለጸው መረጃ አመልክቷል። የትራምፕ የምርጫ ዘመቻ በዚህ ወቅት 16 ሚሊዮን ዶላር አሰባስቧል። በቅርብ ወራት ውስጥ የዶናልድ ትራምፕን የገንዘብ ድጋፍ ያስከነዳው የምክትል ፕሬዚደንት ካማላ ሃሪስ የምርጫ ዘመቻ በጥቅምት ወር መጀመሪያ ከ130 ሚሊዮን ዶላር በላይ ለማስታወቂያ አውጥቷል። በወሩ የመጀመሪያ አጋማሽ ውስጥ የሃሪስ የምርጫ ዘመቻ ከ97 ሚሊዮን ዶላር በላይ ማሰባሰቡ ሲገለጽ እንደ አውሮፓ አቆጣጠር በጥቅምት 16 በባንክ የነበረው ገንዘብ 119 ሚሊዮን ዶላር መሆኑም ተጠቅሷል። አድማጮች፣ ለምሽቱ የተመደበው የዜናው ክፍለ ጊዜ በዚሁ ተጠናቋል። ለቀሪዎቹ የአርብ ምሽት ዝግጅታችን ወደ አስማማው አየነው ልመልሳችሁ።
ደረጀ ደስታ ለዓለም ዜናዎቹ አመሰግናለሁ። አድማጮቻችንና ተመልካቾቻችን እየተከታተላችሁ ያላችሁት ከዋሽንግተን ዲሲ ወደ እናንተ ይደርስ የሚገኘውን የአሜሪካ ድምፅ የአርብ ምሽት ዝግጅታችን ነው። እያስተናገድኳችሁ ያለው ታስማማ አየነው ነኝ። በምሽቱ በዌብና ማህበራዊ ድረገጽ ፕሮዲሰራችን አባየው ገበያው አብራናለች። የምሽቱ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤኒውስ ዶት ኮም እና በፌስቡክ አት ቪኦኤ አማሪክ ላይም በቀጥታ እንድትከታተሉን ጋብዛለን። አሁን ቀጥታው ወደ ምሽቱ አብይ ርዕስ እናልፋለን። በደቡብ ኢትዮጵያ ክልል ኮንሶ ዞን ሰገን ዙሪያ ወረዳ ሁከት ጋር በተያያዘ ባለፈው ዓመት ነሐሴ 2016 ዓ.ም የታሰሩት የወረዳው አስተዳዳሪ አቶ ኡርማሌ ኡጋንዴ እንዲለቀቁ ቤተሰቡ ጠየቀም። አቶ ኡርማሌ የታሰሩት ጥቃቱን በተመለከተ በተለይም ስለተገደሉ ሰዎችና ስለወደመው ንብረት ለቪኦኤ አስተያየት በመስጠታቸው ነው ሲሉ ወንድማቸው አቶ ማቴዎስ ኡጋንዴ ለአሜሪካ ድምፅ ተናግረዋል። አቶ ኡርማሌ አካባቢው ሰላማዊና የተረጋጋ እንዲሆን ከማድረግ ውጭ በየትኛውም ወንጀል ድርጊት ውስጥ ተሳትፎ የላቸውም፣ ይልቁንስ በወቅቱ በነበረው ሁከት የከፋ ጉዳት እንዳይደርስ ሲያደርጉ ነበር ሲሉም አክለዋል። የኮንሶ ዞን ፖሊስ አዛዥ ኮማንደር ሰለሞን ካባይታ በበኩላቸው ወንጀል ሰርተዋል ተብለው ስለተጠረጠሩ እንጂ መግለጫ ስለሰጡ አይደለም የታሰሩ ሲሉ ዛሬ ለአሜሪካ ድምፅ ተናግረዋል። ምርመራ እየተደረገባቸው እንደሆነ ጠቅሰው ሰሞኑንም በሰገን ከተማ በተደረገ ጥቃት 3 ሰዎች መገደላቸውን፣ 2 መቁሰላቸውንም ገልጸዋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተጨማሪ አለው።
በደቡብ ኢትዮጵያ ክልል ኮንሶ ዞን የሰገን ዙሪያ ወረዳም አስተዳዳሪ የነበሩት አቶ ኡርማሌ ኡጋንዴ ባለፈው ዓመት ነሐሴ 11 ቀን 2016 ዓ.ም በሰገን ከተማ ከተፈጸመው ጥቃት ጋር በተያያዘ መታሰራቸውን ወንድማቸው ማቴዎስ ኡጋንዴም ለአሜሪካ ድምፅ አስታውቀዋል። ከእርሳቸው ጋር ወረዳውን ሲያስተዳድሩ ከነበሩም አመራሮች ተነጥለው ነው ያለ ጥፋታቸው የታሰሩት ያሉት ወንድማቸው እንድለቀቁም ጠይቀዋል።
ይሄን ደግሞ እሱ ሚዲያ እና የኢትዮጵያ ሕዝብ በቃ እውነት ማወቅ አለበት። እስከ መቼ ሰው እየሞተ ይደበቃል? እስከ መቼ ንብረት እየተቃጠለ ንብረት እየወደመ ይደበቃል? እውነቱ መውጣት አለበት ከሙሉ አንጻር እውነቷን ስለተናገረ በቃ አሁን ደግሞ እንዴት እውነቱ ተጋለጠች በሚለው በምስጢር ነው ታሰረው። አሁን እሱ ጊዜ ቀጠሮ ጠየቃል ነው የነገ ይባላል። አሁን ምክንያት በመፍጠር እሱ ላይ ምስክር መሆኑ ሰዎችን እያመቻች እሱን ደግሞ ብቻ ወረዳው አላስተዳደረም። ከእሱ ጋር ያስተዳደሩት አምስት አስተባባሪ ናቸው። እንግዲህ ቁጭ ብሎ አብሮ የሚወስኑት አብሮ የሚሰሩት አብሮ ትእዛዝ የሚሰሩት እና ከሁሉም አስተባባሪ አንድ ሰውን ብቻ በማይመስል ሁኔታ ወስዶ እስር ቤት እንግዲህ ጥለው ከእሱ ጋር ነበሩ አስተባባሪዎችን እንግዲህ ሾመዋል። እሱ ህዝብ ነው ሲያገለግል የነበረው። በዛ ላይ ደግሞ ለፍርድ ቤት ክሱ እሱ ላይ መቅረብ ነበረበት። አሁን ሁለት ወር አልቆ ሶስተኛ ወር ይዞ እስካሁን ክስ ካልተመሰረተ ይህ ራሱ ሌላ ነገር ስለሆነ ሊፈታ ነው የምንጠይቀው።
ወንድሜ የታሰረው ጥቃቱን በተመለከተ በተለይም በወቅቱ ስለተገደሉ 14 ሰዎችና ስለወደመው ንብረት ለቪኦኤም ቃላቸውን በመስጠታቸው ነው ሲሉ ተናግሯል።
በተለይ ቪኦኤ በመናገሩ ነው፣ ሌላ ምስጢር የለውም። በቃ አሁን ምስጢሩ ወጣ። እንግዲህ አሁን አጠቃላይ የኢትዮጵያ ህዝብና ብዙ ውጭ ሀገር ያሉ ህዝብ እውነቱ ስለሰማ ይሄ እንዴት ሊሆን ቻለ ከሙሉ አንጻር ነው የታሰረው እንጂ ሌላ እንትን።
የኮንሶ ዞን ፖሊስ አዛዥ ኮማንደር ሰለሞን ካባይታም አቶ ኡርማሌ ኡጋንደ በዞን ፖሊስ መታሰራቸውን አምነዋል። የታሰሩት ግን ቤተሰቦቹ በሚሉትና መግለጫ በመስጠታቸው ሳይሆን በወንጀል ስለተጠረጠሩ ነው ሲሉ ተከላክለዋል።
እኛ እንደ ፖሊስ የተጠረጠርነውን አጣርተን ያው ህጉ ማንንም ያስራል። ኢትዮጵያ ህግ በሱም ላይ ይሰራል፣ በማንም ላይ ይሰራል። ስለዚህ ማንኛውም በወንጀል የተጠረጠረን ሰው የማሰር፣ የመጠየቅ፣ የመመርመር የፖሊስ ኃላፊነት ነው። ቤተሰቡ ሊል ይችላል። እኛ የጠረጠርነው እያጣራን ነው። መጨረሻው እንግዲህ ፈጽሟል አልፈጸመም የምንደርስበት ስለሆነ የተጠረጠሩበት ወንጀል አሁን በቁጥር ስር ውሏል።
በተለይ ለሚዲያ ለቪኦኤ ስለተናገሩ ነው የታሰሩት የሚል ነገር ሰምተናል።
በፍጹም እንደዚህ አይደለም። ማንም እኮ መግለጫ መስጠት መብት አለው፣ ባለስልጣን ነው። አንድም አይከለክለውም። ፈጽሞ አይገናኝም። እሱ የተጠረጠረበት ወንጀልና አሁን አንተ የምትናገረው አይገናኝም። በዚህ ምክንያትም እኛ የማሰር እንትንም ያለን ይሄ በኢትዮጵያ ሕገ መንግስት ማንም ሰው በነጻነት የመናገር መግለጫ የመስጠት ምናልባት በሀገሪቱ ሕግና ሰላም ደህንነት ላይ ጉዳት እስካላስከተለ ድረስ እሱ ደግሞ የአንድ ወረዳ ዋና አስተዳዳሪ አካባቢ ላይ ስለተፈጸመ መግለጫ መስጠት የግድ ነው። ስለዚህ በዚህ ምክንያት
አስተዳዳሪው በሰገን ከተማ ላይ በተፈጸመ ጥቃት የማህበረሰብ ፖሊስ አባላትን ጨምሮም 14 ሰዎች ተገልለዋል። በሰገን ከተማ ይገኝ የነበረም አንድ የመጀመሪያ ደረጃ ሆስፒታልና 23 መንግስታዊ ተቋማት ተቃጥሏል፣ ተዘርፈዋል ሲሉ ነበር ለቪኦኤ የተናገሩት። የጋርዱላ ዞን አስተዳዳሪው አቶ ብርሃኑ ኩናሎ ቢያስተባብሉም ለጥቃቱ ተጠያቂ ያደረጉት የጸረ ሰላም ኃይልና ጽንፈኞች ሲሉ የጠሯቸውን ከጋርዱላ ዞን ድራሼ ወረዳ ተሻግረው የመጡ ያሏቸው የታጠቁ ቡድን አባላትን ነበርም። በወቅቱም የሰገን ከተማም ለተከታታይ 5 ቀናት በታጣቂዎች ቁጥጥር ስር ከቆየች በኋላም ነሐሴ 15 ቀን 2016 ዓ.ም የመንግሥት ኃይሎች መልሰው መቆጣጠራቸውንም ለአሜሪካ ድምፅ አስታውቀዋል። አቶ ማቴዎስ ወንድሜ አካባቢው ሰላማዊና የተረጋጋ እንዲሆን ከማድረግ ውጪ በየትኛውም የወንጀል ድርጊት ውስጥ ተሳትፎ የላቸውም፣ ይልቁንስ በወቅቱ በነበረው ሁከት የከፋ ጉዳት እንዳይደርስ ሲያደርጉ ነበር ሲሉም ተቃውሟል። በወንጀል ድርጊት እጃቸው ቢኖር ኖሮም በተያዙበት ጉዳይ ይጠየቁ ነበር ሲሉም ባለፈው ነሐሴ 18 ቀን 2016 ዓ ም ቢታሰሩም እስካሁን ክስ እንዳልተመሰረተባቸውም ተናግሯል።
ፍርድ ቤት ቀርቧል። ፍርድ ቤት የዛሬ ቀዝ ቀጠሮ በቀጠሮ ነው የተሰጣልና ይሄዳለው እንጂ ምንም የሚጨበጥ ነገር አልነበር። ክስ የመሰረተ ሰው የለም። እስካሁን ኦልሬዲ 2 ወር በላይ ነው፣ 3ኛ ወር ነው ያዘው። እስከ ዛሬ ክስ የመሰረተ ማጋልም የለም፣ የጠየቀ ሰው የለም። ምን ውስጥ ናለ ብሎ የሚጠይቅ ሰው የለም። እንግዲህ ያለው ነገር ይሄ ብቻ ነው። በቃ ኢቭን እሱን ሄዶ እስር ቤት የጠየቀ ሰው ጭምር ለምን አየ የምለው በብዛት ይሄ ነው ያደረጓሉ እንጂ ሌላ ነገር የለም።
የኮንሶ ዞን ፖሊስ አዛዥ ኮማንደር ሰለሞን ካባይታ ደግሞ ምርመራ የተደረገባቸው እንደሆነ አመልክቷል።
እሱ በዛ አካባቢ የከፍተኛ መንግስት ኃላፊ ነው። ስለዚህ አንዳንድ ጉዳዮች በወንጀል የተጠረጠሩ ስለሆነ እኛ እሱን እያጣራን ነው።
ባለፈው ረቡዕ ዕለት ጥቅምት 12 ቀን 2017 ዓ.ም በሰገነ ከተማ በተደረገ ዳግም ጥቃት 3 ሰዎች መገደላቸውና 2 መቁሰላቸውን ኮማንደር ሰለሞን ተናግሯል።
ባለፈው በ12 በሆነ ሆቴል ላይ ባልታወቁ ግለሰቦች ጥይት ተተኩሶ ለጊዜው 2 ሰው ወዲያውኑ ነው እዛ ቦታ ያረፈው። 2ቱ ደግሞ ቆስለዋል። ከቁስለኞች ከትላንትና ወዲያ አሁን አንዱ ሆስፒታል ላይ እንዳረፈ ነው። እስካሁን ያው የሞቱት 3 ሰዎች ናቸው።
ከአስተዳደራዊ መዋቅር ጥያቄ ጋር በተያያዘም ከ2011 ዓ.ም ጀምሮ በሰገን ዙሪያና በአካባቢው ተቀስቅሶም ለአመታት የዘለቀው የጸጥታ ችግር በ2016 ዓ.ም የተረጋጋ ቢመስልም አሁን ተመልሶም ማገርሸቱ ተመልክቷል። ለአሜሪካ ድምጽ ራዲዮም ዮናታን ዘብድዮስ ሐዋሳም።
አድማጮቻችንና ተመልካቾቻችን እየተከታተላችሁ ያላችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የአርብ ምሽት የአሜሪካ ድምጽ ዝግጅቶችን ነው። ቀደም ሲል የሰማችሁት የምሽቱን አብይ ርዕስ ነበር። የትንታኔው መጽሔት የመጀመሪያ ጉዳይ በግጭት በቀጠለባቸው የኦሮሚያ ዞኖች አሁንም የስልክና የኢንተርኔት አገልግሎቶች መቋረጡን ነዋሪዎች ስለመግለጻቸውን ይመለከታል። በኦሮሞ ነጻነት ተዋጊዎችና በመንግስት ኃይሎች መካከል ግጭት በቀጠለባቸው የኦሮሚያ ዞኖች አሁንም የስልክና የኢንተርኔት አገልግሎቶች መቋረጥ እንደቀጠለ መሆኑን ነዋሪዎቹ ገልጸዋል። የስልክ አገልግሎቱ በተለይ በጉጂ፣ በቀለም ወለጋ፣ በሆሮ ጉድሩና ሰሜን ሸዋ ዞኖች መቋረጡን የገለጹ ነዋሪዎቹ ይህም በተለይም በተማሪዎች ላይ ጫና እየፈጠረ መሆኑንም አክለው ተናግረዋል። የአሜሪካ ድምጽ ከኢትዮ ቴሌኮም ምላሽ ለማግኘት ያደረገው ተደጋጋሚ ጥረት አልተሳካም። ገልሞ ዳዊት ተጨማሪ አለው።
የተለያዩ የኦሮሚያ ዞን ነዋሪዎች በዞናቸው በታጣቂዎችና በመንግስት ኃይሎች መካከል ቀጥሏል ያሉትን የተኩስ ልውውጦችን ተከትሎ የስልክና የኢንተርኔት አገልግሎት ከተቋረጡ ከአመት እስከ ወራት እንደቆየ ይናገራሉ። በደቡብ ኦሮሚያ ጉጂ ዞን ዋድራ ወረዳ ነዋሪ የሆኑት ሰው ስማቸው በአካባቢው አለ ባሉት የጸጥታ ስጋት እንዳይገለጽ ጠይቀው ስለ ስልክ አገልግሎት መቋረጥ እንዲህ ይላሉ።
ናኖ ሰልስቲያማ ዮ በርባደን
ዮ በርባደን በአካባቢው አሁን የስልክ አገልግሎት የለም። ብትደውል አታገኝም። ሲፈልጉ ለሁለት ወር ዘግተው አንድ ቀን ይለቁታል። አንዳንዴ ማታ ከስድስት ሰዓት በኋላ ከደሎመና ወረዳ ያለ ኔትወርክ ይደርሰናል እንጂ ምንም የለም። ይህ ጫና እያመጣብን ነው። አሁን ራሱ ያገኘኸኝ አዶላ ወረዳ ስላለሁ ነው። በአጋጣሚ እንጂ አታገኘኝም ነበር።
ለዚህም መንስኤ በዋድራ ወረዳ አሁንም መቀጠሉ የተናገሩት የመንግስት ኃይሎችና የኦሮሞ ነጻነት ሰራዊት ታጣቂዎች የተኩስ ልውውጥ መሆኑን ተናግረው በዚህም እስከ ባለፈው ሳምንት ድረስ ነበረ ሲሉ የገለጹት ተኩስ ልውውጥ ለሰው ህይወት ማለፍ ምክንያት እንደነበረም አስታውሰዋል። በሌላ በኩል ይህ የስልክ አገልግሎት መቋረጥ የተከሰተበት መሆኑን ነዋሪዎች የገለጹት የኦሮሚያው ሰሜን ሸዋ ዞን ነው። አንድ ስማቸው በጸጥታ ስጋት እንዳይገለጽ ያልፈለጉ የሰሜን ሸዋ ዞን ድራ ወረዳ ነዋሪ እንዲህ ይላሉ።
ኔትወርክም ባዬ ራኪሳራ ሰራ ያው አካ ጎዲና ከኛት
የስልክ አገልግሎቱ እኛ ጋር በጣም አስቸጋሪ ነው። ላለፉት ሁለት ወራት ከናካቴው ምንም አልነበረም። አሁንም ያለው የስልክ አገልግሎቱ በጣም የሚቆራረጥ ነው። የማህበራዊ ትስስር ገጾችን መጠቀም፣ ኢሜል መክፈት አሁንም አይቻልም።
የድራ ወረዳ ነዋሪው አክለው በዚህም ተማሪዎች በጣም ተጎጂ መሆናቸውን ይናገራሉ።
ዲባኔን ከዳጅሩ ከሳ ፈከኛ ፈ አካ አናከኛ ቲቲ አናከኛ
ወረዳችን ከዞኑ መቀመጫ ከተማ ፊቼ 81 ኪሎ ሜትር ርቃን የምትገኘው። የተማሪዎቻችን የተለያዩ መረጃዎች ወረዳ ደርሰው ወደ ዞን መላክ ነበረባቸው። የስልክና ኢንተርኔት አገልግሎት ባለመኖሩ ባለፈው ወር የ12ኛ ክፍል መልቀቂያ ፈተና ያጠናቀቁ የወረዳችን ተማሪዎች በጊዜ የዩኒቨርሲቲ ትምህርት ምርጫቸውን ለመሙላት በዚሁ ችግር ወደ ኋላ ቀርተዋል። አሁንም የ12ኛ ክፍል መልቀቂያ ፈተና ወስደው ውጤታቸውን በተመለከተ አቤቱታ ለማቅረብ የነበሩ ተማሪዎች ያው አቤቱታ የሚሞላው በበይነ መረብ ብቻ ስለሆነ ያም እድል አልፏቸዋል። በመጨረሻም የተለያዩ ኮሌጆች እድሎችን መሞከር የሚፈልጉ የአርሶ አደር ልጆች ኢንተርኔት አገልግሎት ባለመኖሩ አሁንም እንዲሁ ተቀምጠዋል። ስለዚህ ጫናው በጣም ከባድ ነው።
በምዕራብ ኦሮሚያ ቀለም ወለጋ ዞንም መሰል ሁኔታ መኖሩን ነዋሪዎች ይናገራሉ። መምህር ማህመድ ሐሰን በዞኑ በአንድ ትምህርት ቤት አስተማሪ መሆናቸውን ይናገራሉ።
ምንም
የኔትወርክ አገልግሎት በትምህርት ቤታችን አካባቢ የለም። አሁን ራሱ ያገኘኸኝ ኔትወርክ ወዳለበት ስለወጣው ነው። ኢንተርኔት ደግሞ አይታሰብም። መምህራን አሁን የተለያዩ ተጨማሪ ማንበቢያ ግብአቶችን ከኢንተርኔት ማግኘት ነበረባቸው። ነገር ግን ያው ኢንተርኔት ባለመኖሩ ይህ የለም። በጣም ችግር ነው።
መምህር ማህመድ አክለው በሚያስተምሩት ትምህርት ቤት የስልክ ግንኙነት ባለመኖሩ ሁሉንም የ12ኛ ክፍል ተማሪዎችን ወደ ሌላ ተማሪ ቤት ለማዛወር መገደዱን ይገልጻሉ።
እኛ
የ12ኛ ክፍል ተማሪዎች ነበሩን። ያው ለ12ኛ ክፍል ተማሪዎች ፋይል ማስተላለፊያና ለተማሪዎቹም ኢንተርኔት መጠቀም አስፈላጊ ስለሆነ ያንተ ምህርት ቤታችን ስለሌለው ተማሪዎቹን ወደ ሌላ ተማሪ ቤት አዛውረናል ማለት ነው።
የስልክ አገልግሎት ባለፈው አመት በቦታው ተመልሶ እንደነበረና በማልዳግም አቋርጦንም መምህሩ አብራርተዋል። የምዕራብ ኦሮሚያ ሆሮጉዱ ወለጋ ዞን ነዋሪ የሆኑትና ስማቸው አሁንም በጽታ ስጋት እንዳይገለጽ የጠየቁት ሌላ ነዋሪም በአሞሮ ወረዳ አገምሳ ከተማም የስልክ አገልግሎት ከተቋረጠ አመታት እንዳለፉት ይናገራሉ።
አመለ ኮኔክሽኑን ስለማሞት ማንጅሩ አጋ ተብሎ ኮኔክሽኑን አካ ወመጋላ ገምሳ ትንጅሩ
የስልክ ግንኙነቱ እንደ አገምሳ ከተማ የለም። ማህበራዊ ሚዲያ መጠቀም የሚባል አናውቅም ላለፉት 3 አመታት ማለት ነው። ይህ የአሁኑ ራሱ በስሱ መለቀቅ የተጀመረው ወር አካባቢ ነው። ይህም ነዋሪውን ለተለያዩ ችግሮች ያጋለጠ ነው። ሌላ ቦታ ዘመድ ያሉት ዩኒቨርሲቲና ኮሌጅ ልጆቹን የሚያስተምር ሁሉ ወደ አጎራባች ወረዳዎች ሄዶ ነው በስልክ ከዘመዶቹና ከልጆቹ ጋር እየተገናኘ ያለው።
ነዋሪው አክለው የስልክ አገልግሎቱ መቋረጥ ጫናን ሲያስረዱ
ዘኮ ኔትወርክዮ ካልሞ ኮኔክሽኑ ከደራ ካንከ በረተረማ አድና
በወረዳችን የሁለተኛ ደረጃና የ12ኛ ክፍል መልቀቂያ ትምህርት የሚወስዱ ተማሪዎች አሉ። ያው ሌላ አካባቢ በይነበረብን ተጠቅመው ተጨማሪ ንባቦችን በማግኘት ራሳቸውን ለፈተና ያዘጋጃሉ። እንደሚታወቀው ያ ግን በእኛ አካባቢ የለም። በዚህም ባለፈው አመት የ12ኛ ክፍል መልቀቂያ ፈተና ከወሰዱት አንድም ተማሪ ከወረዳችን የማለፊያ ውጤት አላመጣም።
የነዋሪዎቹን አቤቱታ በተመለከተ ቪኦኤ ከአገልግሎት አቅራቢው ኢትዮ ቴሌኮም ምላሽ ለማግኘት ያደረገው ተደጋጋሚ ሙከራ አልተሳካም። በተለያዩ ክፍለ ዓለማት ስላለው የመረጃና የሐሳብ ነጻነት ደረጃን የሚያጠናው ፍሪደም ሃውስ ከሰኔ ወር 2023 ዓ.ም ተመረጣ አንስቶ እስከ ግንቦት ወር 2024 አጠናው ያለውን ጥናት ይፋ ሲያደርግ ኢትዮጵያን በኢንተርኔት አገልግሎት ዘርፍ ከ127 ነጥብ ብቻ በመስጠት የኢንተርኔት ነጻነት ከሌለባቸው አፍሪካ ሀገራት ተርታ ማሰለፉ ይታወሳል። ፍሪደም ሃውስ ለኢትዮጵያ ይህን ደረጃ የሰጠው ኢትዮጵያ ውስጥ የኢንተርኔት አገልግሎት የሚያገኙ ሰዎች አሃዝ ውስን በመሆኑና መንግስትም በበየነ መረብ ይተላለፋል የተባለ መረጃ ሳንሱር ያደርጋል በሚሉ ሁለት ምክንያቶች መሆኑን በዋነኛነት አስቀምጧል። ለአሜሪካ ድምጽ ገልሙ ዳዊት ከአዲስ አበባ።
ግጭት በገጠለባቸው የኦሮሚያ ዞኖች አሁንም የስልክና ኢንተርኔት አገልግሎት መቋረጡን በተመለከተ ገልሞ ዳዊት ያዘጋጀውን ዘገባን ተከታትለን ተመለስ ነው። ቀጣዩ ዘገባችንም ከዚሁ ከኢንተርኔት አገልግሎት ጋር የተያዘ ነው። በኢትዮጵያ 76% የሚሆነው ሕዝብ የሞባይል ኢንተርኔት አይጠቀምም ተባለ። በኢትዮጵያ የቴሌኮም አገልግሎት ላይ ጥናት ያደረገ ግሎባል ሲስተም ፎር ሞባይል ኮሚኒኬሽንስ አሶሲሽን ወይም በምጻሩ ዲኤስኤምኤ የተባለ ተቋም 76% የሚሆነው ሕዝብ የሞባይል ኢንተርኔት ተጠቃሚ እንዳልሆነ አስታውቋል። ተቋሙ በዛሬው ዕለት ይፋ ያደረገው ሪፖርቱ በኢትዮጵያ ኢንተርኔትን መሰረት ያደረገ የዲጂታል አገልግሎት ለማግኘት የስማርት ስልክ ቀፎዎች እጥረት አንዱ ችግር መሆኑን አመልክቷል። በጉዳዩ ላይ ለአሜሪካ ድምፅ አስተያየት ሰጡ የዘርፉ ባለሙያ ደግሞ የቴሌኮም አገልግሎት አቅራቢዎች ትኩረታቸውን በከተሞች ላይ ስለሚያደርጉ በገጠር አካባቢ ይህ ችግር ሊፈጠር እንደሚችል ገልጸዋል። የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ በበኩላቸው በገጠር አካባቢዎች ያለውን የዲጂታል አገልግሎት ለማሻሻል በዚህ ዓመት 250,000 ስማርት የሞባይል ቀፎችን የማሰራጨት እቅድ መያዙንም ገልጸዋል። ገብረ ሚካኤል ገብረ መድን ተጨማሪ ዘገባለሁ።
ግሎባል ሲስተምስ ፎር ሞባይል ኮሚኒኬሽን አሶሲዬሽን የተባለ ዓለም አቀፍ የቴሌኮም አገልግሎት አቅራቢዎች ኅብረት የኢትዮጵያን የዲጂታላይዜሽን ሽግግር ጉዞ የሚመለከት ሪፖርት የጥቅምት 14 2017 ዓ.ም በአዲስ አበባ ይፋ አድርጓል። የተቋሙ ሪፖርት በኢትዮጵያ በቴሌኮም ዘርፉ በርካታ ስራዎች መከናወናቸውን አመልክቷል። ሆኖም አሁንም በዲጂታል አገልግሎት ተደራሽነት በኩል ክፍተት እንዳለ የገለጸው ሪፖርቱ በአሁኑ ጊዜ 76% የሚሆነው የኢትዮጵያ ሕዝብ ኔትወርክ ባለበት አካባቢ ሆኖ የሞባይል ኢንተርኔት ተጠቃሚ አይደለም ብሏል። ከዚህ ጋር የተያያዘው አንዱ ችግርም ኢንተርኔት መጠቀም የሚያስችሉ የሞባይል ስልክ ቀፎዎች አለመኖር መሆኑን ሪፖርቱን ያቀረቡት የተቋሙ ባልደረባ ካሮላን ቡጓ ተናግረዋል።
በዓለም አቀፍ ደረጃና በኢትዮጵያ ባደረግነው ጥናት የለየናቸው የተወሰኑ እንቅፋቶች አሉ። ከነዚህ ውስጥ ትልቁ የአራተኛውን ትውልድ የኢንተርኔት አገልግሎት ለመጠቀም የሚያስችሉ የሞባይል ቀፎዎችን በተመጣጣኝ ዋጋ አለማግኘት ነው። ለዚህ ችግር መፍትሄ መፈለግ አለብን። የዲጂታላይዜሽን ጉዞ ህልም እውን እንዲሆን ደንበኞች እነዚህን መጠቀሚያዎች አስተማማኝ በሆነ መልኩ በተመጣጣኝ ዋጋ ማግኘት ይኖርባቸዋል።
ሪፖርቱ በቀረበበት መድረክ ላይ የተገኙት የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ በበኩላቸው ባለፉት ዓመታት በዘርፉ በርካታ የማስፋፊያ ስራዎች በመሰራታቸው የቴሌኮም አገልግሎት ትርጉም ባለው መልኩ መለወጡንና ማደጉን ገልጸዋል። ይህ ደግሞ የተለያዩ ዘርፎች በዲጂታል ቴክኖሎጂ አገልግሎት እንዲሰጡ ማስቻሉንና ይህም ለአጠቃላይ ሀገራዊ ምርቱ ወይም ጂዲፒ 8% አስተዋጽኦ ማድረጉን አመልክተዋል። አሁንም ግን ቀሪ ስራዎች መኖራቸውን አውስተው ዲጂታል አገልግሎትን በገጠሩ አካባቢ ለማስፋፋት በዚህ ዓመት 250 ሺህ ስማርት የሞባይል ቀፎዎችን ለማሰራጨት መታቀዱን ተናግረዋል።
በተለይ ሩራል ኤሪያውን በሚመለከትና እንደዚሁም አፎርደብል ሆነ በተመጣጣኝ ዋጋም የስማርትፎን ለደንበኞች ከማቅረብ አንፃር ብዙ ቻሌንጅ አለ። ከዚህ አንፃር ደግሞ ኢትዮቴሌኮም የጀመራቸው በጋራ የመስራት ከአምራቾች ጋር በሀገር ውስጥ እንዲመረት ማድረግ እንደዚሁም ደግሞ በተለይ ሩራል ኤሪያ ላይ ላሉት የዲጂታል አገልግሎቶችን ተጠቃሚ መሆን እንዲችሉ ምንም አይነት ፕሮፊት ያልታከለበት የኢንትሪ ሌቭል የምንለውን ስማርትፎን በማቅረብ ላይ ነን ያለነው።
በዚህ ጉዳይ ዙሪያ ለአሜሪካ ድምጽ አስተያየት የሰጡት የዘርፉ ባለሙያ ዶክተር አስራት ሙላቱ ኢትዮ ቴሌኮም በተለይም ባለፉት 6 ዓመታት በርካታ ስራዎችን በማከናወኑ የቴሌኮም አገልግሎት በሽፋንና በይዘት አድጓል ካሉ በኋላ አሁን ደግሞ ሳፋሪኮም የተባለው አገልግሎት አቅራቢ ድርጅት ተጨምሮበት ዘርፉ በውድድር መያዙን አመልክተዋል። ሆኖም ሁለቱም አገልግሎት አቅራቢዎች ትኩረታቸውን ከተሞች ላይ በማድረጋቸው በገጠሩ አካባቢ የአገልግሎት ክፍተት ተፈጥሯል ይላሉ።
ሰባ አርባንና ሩራሊያ ፕራዮሪቲ አይደለም፣ ከተሞች ላይ ነው። 5G ምናምን የሚባለው ከተሞች አሁንም ስታይ ማስታወቂያዎች ስነገሩ የ5G ከተሞች ላይ ክልል ከተሞች ምናምን ላይ ቴሌኮም ሰርቪስ እንዲኖር ኤሌክትሪክ መኖር አለበት። ኤሌክትሪክ ከቨሬጁ ምን ያህል ነው? ኤሌክትሪክ ፓወር ሶርስ ሳይኖር ሊኖር አይችልም ሌላ ፋሲሊቲ። ቴሌኮም ሰርቪስ ገባ እንበል፣ ኤሌክትሪክ ገባ፣ ቴሌኮም ገባ፣ ውድ ነው የኛ ሰርቪስ። አሁን ደግሞ በጣም በሚያሳዝን ሁኔታ ተጨመረ። ይሄ በጣም ከባድ ነው። ኑሮ ደግሞ እየተወደደ ነው። የኑሮ ውድነቱ ደግሞ እላይ ላለው አይደለም አይደል የሚጎዳው፣ ታች ያለው ሰው የቴሌኮም ሰርቪስ የመጠቀም ፎርጌት አባውት ስማርትፎን ምናምን ምናምን ፊቸር ፎኖቹን ለመጠቀም ራሱ ይከብደዋል እየጨመረ ስለመጣ ማለት ነው።
ህብረተሰቡ የበለጠ የዲጂታል አገልግሎት ተጠቃሚ እንዲሆን መንግስት ለዘርፉ ከዚህ በላይ ትኩረት መስጠት አለበት የሚሉት ዶክተር አስራት የቴሌኮም አገልግሎት አቅራቢዎች በተለይም ኢትዮ ቴሌኮም ከዘርፉ የሚያመነጨውን ገቢ መልሶ ለማስፋፊያ እንዲጠቀምበት ጫና ማድረግ አለበት ብለዋል። ፍሬህይወት ታምሩ ደግሞ ያመነጨነውን ገቢ መልሰን ለማስፋፊያ እንጠቀምበታለን ይላሉ።
ተጨማሪ ስራ ይፈልጋል? አዎ ይፈልጋል። ኢንቨስትመንት ይጠይቃል፣ ከፍተኛ ኢንቨስትመንት ይጠይቃል። ለዛም ነው ኢትዮቴሌኮም በዚህ በጀት ዓመት ብቻ 1.1 ቢሊዮን ዩኤስዲ ነው የመደበው። ይሄም በዋናነት ኔትወርክ ኤክስፓንድ ለማድረግ ነው። 4G ተጨማሪ 400 ከዚህ ቀደም የ4G ከቨሬጅ ያልነበራቸው ከተሞች ከቨር እናደርጋለን። ተጨማሪ 15 ከተሞች የ5G አገልግሎት ተደራሽ ይሆናሉ። በዛው ልክ ደግሞ አፎርደብል እንዲሆን አገልግሎት እያደረግን ነው። ሴክተሩ ብዙ ኢንቨስትመንት ይጠይቃል። ስለዚህ የፋይናንስ አቅሙ ጠንካራ ካልሆነ ዛሬ ልንሰራው እንችላለን። ሰስቴነብል እንዲሆን ደግሞ ጀነሬት ማድረግ አለበት፣ እንደገና ሪኢንቨስት ማድረግ አለበት። አላማችን ኢትዮጵያን ፉሊ ዲጂታል ማድረግ፣ ይሄ ጊዜን ይወስዳል። ሞር ኮኔክትድ እንዲሆን ማህበረሰባችን ዲጂታሊ ኢምፓወርድ እንዲሆን፣ ፕሮዳክቲቪቲ እንዲጨምር፣ አዳዲስ የስራ እድል እንዲፈጠር፣ ያ ነው አላማ።
የኢትዮጵያ የቴሌኮም አገልግሎት እየሰፋና እያደገ መምጣቱን የገለጸው ግሎባል ሲስተምስ ፎር ሞባይል ኮሚኒኬሽንስ አሶሲዬሽን የተባለው ተቋም የሀገሪቱ ዲጂታል አገልግሎት ለኢኮኖሚ እድገት ትልቅ አስተዋጽኦ እያደረገ መሆኑን አመልክተዋል። ከአራት ዓመታት በኋላ በአውሮፓውያኑ አቆጣጠር በ2028 ደግሞ ይኸው የዲጂታል አገልግሎት ለአጠቃላይ ሀገራዊ ምርቱ 1.3 ትሪሊየን ብር የሚገመት አስተዋጽኦ እንደሚያደርግ ተንብየዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
የምሽቱ የትንታኔው መጽሔታችን እንደቀጠለ ነው። ኦብነግ በምክክር ኮሚሽኑ ገለልተኝነት ላይ ጥያቄ ማንሳቱ የተመለከተው ዘገባ ደግሞ ቀጣዩ ወደ እናንተ የምናደርሰው ነው። ሶማሌ ክልል ውስጥ በተቃዋሚ ፓርቲነት የሚታወቀው የኦጋዴን ብሔራዊ ነጻነት ግንባር ኦብነግ በቅርቡ በክልሉ የአጀንዳ ልየታ ማጠናቀቁን ባስታወቀው በሕዝብ ተወካዮች ምክር ቤት የተቋቋመው የኢትዮጵያ ሀገራዊ ምክክር ኮሚሽን ገለልተኝነት ላይ ጥያቄ አነሳም። የኮሚሽኑ ተሳታፊዎች መረጣ በክልሉ ገዢ ፓርቲ ብልጽግና ተጽዕኖ ስር የወደቀ መሆኑን ፓርቲው በማህበራዊ ገጹ ባወጣው መግለጫ አስታውቋል። የኢትዮጵያ ሀገራዊ ምክክር ኮሚሽነር መስፍን አርአያ ተቋማቸው ግጭት ያለባቸውን ክልሎች ጨምሮ በሁሉም የሀገሪቱ ክልሎች ምክክሩን ለማካሄድ ጥረት እያደረገ እንደሚገኝ ገልጸው የቀረበውን ወቀሳም አስተባብለዋል። በሌላ በኩል የፓርቲውን ስጋት የተጋሩት ዋና መቀመጫቸውን ጄኔቭ ያደረገው የኢትዮጵያ ሰብአዊ መብት ተሟጋቾች ማዕከል ዋና ዳይሬክተር አቶ ያሬድ ኃይለማርያም እንዲህ አይነት የገለልተኝነት ጥያቄ ሲነሳ የመጀመሪያው አለመሆኑን ጠቅሰው ኮሚሽኑ አሳታፊ መሆን እንደሚገባው መክረዋል። አዲስ ቸኮል ተጨማሪ አለው።
የኢትዮጵያ ሀገራዊ ምክክር ኮሚሽን ከሶማሌ ክልል ሀገራዊ ምክክር የሚቀርቡ አጀንዳዎችን የሚለዩ ተሳታፊዎች መረጣ አጠናቆ አጀንዳ መለያ ጉባኤ ባስጀመረበት ቀን ነበር የኦጋዴን ብሔራዊ ነጻነት ግንባር ወይም በመጻሩ ኦብነግ በማህበራዊ ገጹ ላይ ከምክክር መድረኩ መልቀቁን ይፋ ያደረገው። ፓርቲው ሰኞ ጥቅምት 11 ቀን 2017 ዓ.ም በማህበራዊ ገጹ ኤክስ ላይ ባጋራው መልእክት በጉባኤው ላይ የገዢ ፓርቲ ተሳታፊዎች ብቻ በማሳተፍ የተለየ አቋም ያላቸው እንዲገለሉ ተደርጓል ሲል ሂደቱን ተችቷል። የኢትዮጵያ ሀገራዊ ምክክር ኮሚሽነር መስፍን አሪያ የፓርቲውን ቅሬታዎች አልተቀበሉትም።
ገና ከጠዋቱ የሰራነው ትልቅ ስራ ኮሚሽኑ ማለት ነው ወይም ካውንስሉ የሰራው ስራ ቢኖር አምስት ተባባሪ አካላትን ለይቶ እነሱን ወደ ስራ ማስገባት ነው። ምን ተባባሪ አካላት የሚባሉት እስከ ወረዳ ድረስ ሄደው የሚሰሩ ናቸው። ምን ተባባሪ አካላት ከማዕከሎቻቸው ጋር የስምምነት ማዕቀፍ ገና በጠዋቱ ተፈራርመናል። እነኚህ ተባባሪ አካላት መምህራን፣ ፖለቲካ ፓርቲዎች፣ የሲቪክ ማህበራት፣ የሃይማኖት ተቋማት እና እድሮች ናቸው። እድሮች በሌሉባቸው ቦታዎች እነሱን የሚተኩ እነኚህን ያደረግነው ምንድን ነው? የእነኚህ ተወካዮች እስከ ወረዳ ድረስ ዝቅ ብለው ሄደው ወደ አንድ ያጋደለ ማህበረሰብ እንዳይመረጥ። ምን ማለት ነው ይሄ? ለምሳሌ አብዛኞቹ የአንድ ፓርቲ አባላት እንዳይሆኑ፣ አብዛኞቹ በአንድ ሃይማኖት ተከታዮች እንዳይደፈጠጡ፣ አብዛኞቹ በአንድ የማህበረሰብ ክፍል እንዳይጨፈለቁ ለማድረግ እነኛም 9 ወይም 10 ባለድርሻ አካላት በእኩልነት እንዲመጡ ማድረግ ነው።
ፓርቲው በመግለጫው አያይዞም ትግራይ፣ አማራና ኦሮሚያን በመሰሉ ግጭት ያለባቸው ክልሎች ዋነኛ የፖለቲካ ተዋናዮች ተሳታፊ አለመሆናቸውና ግጭቶች መቀጠላቸው የምክክር ኮሚሽኑ የተቋቋመበትን ዓላማ ስጋት ላይ የሚጥል ነው ብለዋል። ፕሮፌሰር መስፍን በዚህ ሀሳብ አልተስማሙም።
ልክ እነሱ ባቀረቡት መሰረት የእኛ ስራ በኦሮሚያም በቀጣዮቹ ሳምንታት ይደረጋል፣ በአማራ ክልልም ይደረጋል፣ በትግራይም ይደረጋል። እንግዲህ እንደተገኘው አንጻራዊ ሰላም መሰረት በተከታታይ የምናደርጋቸው የተዘጋጀናቸው ስለሆነ ምናልባት ኦብነግም ይህንን ያቀረበው ያንን ካለመረዳት ከሆነ አሁንም ያው ድጋሚ ጥሪያችንንና ግልጽ ያልሆንላቸውን ለማስረዳት ዝግጁ መሆናችንን እዚህ ላሉ ተሳታፊዎች ስብሰባውን በምንዘጋበት ጊዜ እኔ ተናግሬያለሁ።
በሶማሌ ክልል አጀንዳ ለየታ ወቅት ክልሉ በዋናነት ሙስሊሞች የሚኖርበት ክልል በመሆኑ 7 ሃይማኖት ተቋማት በጋራ ሳይሆን የእስልምና ሃይማኖት መሪዎች ብቻ በአጀንዳ ለየታው እንዲሳተፉ ተነስተው የነበረውን ሐሳብና ለመግባባት እዛው እንደተፈታም ፕሮፌሰር መስፍን አክለው ተናግረዋል። በሌላ በኩል ኦብነግ አጀንዳ ለየታው ራሱ ማግለሉን ካስተዋወቀ በኋላ ሌሎች ኦብነግ አባል ነን ያሉ ግለሰቦች በጉባኤው ለመሳተፍ ጥያቄ አቅርበው መከልከላቸውን ፕሮፌሰር መስፍን ለአሜሪካ ድምጽ አስተዋቀዋል።
እርግጥ የተወሰኑ ሰዎች እኛም እዚህ ያለንን ኦብነግ ነን ብለው መጥተው ነበር። ግን የተላከልን ከኦብነግ ሊስት ጋር ማች ስለማይረግ ስለማይጣጣም እነኛን አላስገባንም። ለምን? የምርጫ ቦርድ ይሁንታን ያገኘ ተቋም መሆን እስከሆነ ድረስ ያው ሰብሳቢው በእሳቸው ፊርማ የሚልኳቸውን ሰዎች ነው ወደዚህ ስራ ውስጥ የምናስገባው።
በምክትል ሊቀመንበሩ የሚመራው የኦብነግ ክንፍ በሊቀመንበሩ አካሄድ ላይ አንዳንድ አለመግባባቶች እንዳሉባቸውና ይህንን በጉባኤ ለመፍታት ጥረት እንደሚያደርጉ ከዚህ በፊት ለአሜሪካ ድምፅ አስታውቀው ነበር። በምክክር ኮሚሽኑ እንዳይሳተፉ የተከለከሉት እነሱ መሆን አለመሆናቸው ለማጣራት ያደረግነው ጥረት አልተሳካም። ብሔራዊ ምክክር ኮሚሽን እጅግ መሰረታዊ በሆኑ ሀገራዊ ጉዳዮች ላይ መግባባት እንዲፈጠር በመንግስት የተቋቋመ ሲሆን ከተጀመረ ጊዜ ጀምሮ የተለያዩ የገለልተኝነት ጥያቄዎች እየተነሱበት ይገኛል። የኢትዮጵያ ሰብአዊ መብት ተሟጋቾች ማዕከል ዋና ዳይሬክተር አቶ ያሬድ ኃይለማርያም ከኦብነግ በፊት ሌሎች ፓርቲዎችም ተመሳሳይ ጥያቄ ሲያነሱ መቆየታቸውን ይናገራሉ።
ከመነሻውም ጀምሮ የኮሚሽን አሰያየሙ ላይ ጥያቄ ተነስቷል። ብዙ የፖለቲካ ፓርቲዎች ጥያቄ አንስተው ነበር። ከዛ በኋላም የኮሚሽኑ ገለልተኝነት ላይ የተለያዩ በተለይ የተቃዋሚ ፖለቲካ ፓርቲ አካላት አሳታፊ አይደለም፣ ብዙ ሪዘርቬሽን እንዳላቸው ወይም ቅሬታ ጥያቄዎች እንዳሏቸው አንስተዋል። በተለይም ደግሞ አሁን መጨረሻ አካባቢ በቅርቡ አድዋ አዳራሽ አዲስ አበባ ላይ በተደረገው የምክክር የአጀንዳ ልየታ ማጠቃለያ ስብሰባቸውም ላይ ጠቅላይ ሚኒስትር አብይ ተገኝተው ያሳዩት አቋም የኮሚሽኑን ገለልተኝነት እንደገና ብዙ አካላት እንዲጠራጠሩት የሚያደርግ ስለነበረ እሱኑ ተከትሎ እንደውም ወዲያውኑ የተወሰኑ ፓርቲዎች መግለጫም አውጥተዋል እና አንድ የሲቪክ ማህበርም ካርድ የሚባል እንደዚሁ ያሳታፊነቱን የገለልተኛነቱን ሁኔታ ጥያቄ ውስጥ የሚያነሳ የጥናት ስራ አውጥቷልና ኮሚሽኑ ያው ከመጀመሪያውም ጀምሮ የገለልተኝነት ጥያቄ ጥላ እንዳጠላበት ነው።
ኮሚሽኑ የተቋቋመበትን ዓላማ ማሳካት ካስፈለገ ኦብነግን ጨምሮ በኮሚሽኑ ላይ ጥርጣሬ ያለባቸው ባለድርሻ አካላትን ሁሉ አሳታፊ የሚያደርግ አካሄድ መከተል ያስፈልጋል ብለዋል። ፕሮፌሰር መስፍንም ኦብነግ በክልሉ ብቻ ሳይሆን በአገር አቀፍ ደረጃ ተጽዕኖ ፈጣሪ ተቋም እንደመሆኑ አሁንም ወደ ምክክር ሂደቱ እንዲመለስ የኮሚሽናቸው ፍላጎት መሆኑን ተናግረዋል። ከኦጋዴን ብሔራዊ ነጻነት ግንባር ወይም ኦብነግ በኩል ተጨማሪ መረጃዎችን ለማግኘት ያደረግነው ጥረት አልተሳካም። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አድማጮቻችን እና ተመልካቾቻችን የምሽቱ የአሜሪካ ድምጽ ዝግጅቶቻችን እንደቀጠሉ ናቸው። ቀጥሎ ወደ እናንተ የሚደርሰው ደግሞ የአሜሪካ ምርጫ የተመለከቱ ዘገባዎቻችን ናቸው።
ዩናይትድ ስቴትስ ጥቅምት 26 2017 ዓ.ም ተመረጠ በአውሮፓውያኑ ህዳር 5 ለምታካሄደው ምርጫ በመዘጋጀት ላይ ነች። ምርጫው በታሪካዊ ወሳኝ ከሆኑ ምርጫዎች መካከል አንዱ ነው።
በዚህ ምርጫ የቀድሞ ፕሬዝዳንት ዶናልድ ትራምፕ ክሶች ያሉባቸው ቢሆንም ዳግመኛ ወደ ስልጣን ይመለሱ ይሆናል። አለም ደግሞ ካማላ ሃሪስ የአሜሪካ የመጀመሪያዋ ሴት ፕሬዝዳንት ሆነው ይመረጡም ይሆናል።
ምርጫው እየተቃረበ ነው። በምርጫው ዙሪያ ውይይቶች፣ ዘገባዎች፣ ትንታኔዎች እንዲሁም ስለ ምርጫው ሂደት የሚያብራሩ መረጃዎችን፣ የእጩ ተፎካካሪ ንግግሮችና የፖለቲካ ይዘቶችን የሚመለከቱ ቅንብሮችን በአሜሪካ ድምጽ የአማርኛ፣ ትግርኛና አፋን ኦሮሞ ዝግጅቶች ይከታተሉ።
እጅግ በጉጉት ለሚጠበቀው ምርጫ መረጃዎችን ለማግኘት የቪኦኤ አማርኛ፣ ትግርኛና አፋን ኦሮሞ መሰናዶዎችን ምርጫው ያድርጉ።
የቪኦኤ አማርኛ፣ ትግርኛና አፋን ኦሮሞ ስርጭቶች በዌብሳይቶቻችንና በማህበራዊ መገናኛ ገጾቻችን ለመከታተል ይችላሉ።
የህግ መወሰኛ ምክር ቤቱን የትኛው ፓርቲ እንደሚቆጣጠር የሚወስኑት ጥቂት ግዛቶችን የተመለከተው የመጀመሪያው ዘገባችን ነው። እንደ አውሮፓውያን አቆጣጠር ህዳር 5 የአሜሪካ መራጮች ለፕሬዚዳንትነት ዶናልድ ትራምፕን ወይም ካማላ ሃሪስን ይመርጣሉ። ከዛም ሌላም የዩናይትድ ስቴትስ ኮንግረስ እንዲቆጣጠሩ የሚፈልጓቸውን እጩዎችም ይመርጣሉ። በዚህ ምርጫ የተወካዮች ምክር ቤቱንና የህግ መወሰኛ ምክር ቤቱን በበላይነት የሚይዘው ፓርቲ የአዲሱን ወይም የአዲሷን ፕሬዚዳንት አጀንዳዎች የሚደግፍ ህግጋት በሚመለከት ወሳኝ ሚና ይኖረዋል። የአሜሪካ ድምጿ ካትሪን ጂፕሰን በአገሪቱ ዙሪያ እየተካሄዱ ያሉትን ዋና ዋና ምክር ቤታዊ ፉክክሮችን ታስቃኘናለች። ቆንጅታዬ እንደሚከተሉ ታቀርበዋለች።
ዳና ዌስት ለበርካታ ዓመታት ለዲሞክራቲክ ፓርቲ እጩዎች የመራጭ ቅስቀሳ በማድረግ ሲሰሩ ኖረዋል። አሁንም ኔቫዳ ግዛት ላስ ቬጋስ ከተማ ከሚገኘው የመኖሪያ ቤታቸው የመኪና ማቆሚያ ለምክትል ፕሬዚደንት ካማላ ሃሪስ መራጮችን ወጥተው ድምጻቸውን እንዲሰጧቸው በማደራጀት በመቀስቀስ ስራ ተጠምደዋል። ለካማላ ሃሪስ ብቻ ሳይሆን ታዲያ ዲሞክራቷ ሴኔተር ጃኪ ሮዘን ለመወሰኛ ምክር ቤት መቀመጫቸው እንደገና እንዲመረጡ መራጮችን እየቀሰቀሱላቸው ናቸው።
በይበልጥ እየወጣን መራጮችን ለማነጋገር በቻለን ቁጥር ጃኪን እንደገና በማስመረጥ የሴኔቱ አብላጫ መቀመጫን ለመያዝ እንችላለን ብዬ እተማመናለሁ።
በዚህ ምርጫ የመወሰኛ ምክር ቤቱን አብላጫ መቀመጫ ዲሞክራቶች ወይም ሪፐብሊካኖች ይቆጣጠሩት እንደሆነ የሚወስኑ ፉክክሮች ከሚካሄዱባቸው ግዛቶች አንዷ ኔቫዳ ናት። አሁን ዲሞክራቶች በሴኔቱ በ51 መቀመጫ እጅግ ጠባብ ብልጫ አላቸው። የጃኒ ሮዘን ተፎካካሪ በአፍጋኒስታን የውጊያ ግዳጅ ላይ ሳሉ የቆሰሉት ሪፐብሊካኑ ሳም ብራውን አሁን ወቅቱ በዋሽንግተን ለውጥ የሚያስፈልግበት ነው ይላሉ።
ኢኮኖሚን በሚመለከት መጠናቀቅ ያለበት ስራ አለ። የመኖሪያ ቤቶችና የኃይል ምንጭ ፖሊሲያችንን ጨምሮ የሚሰሩ ብዙ ስራዎች አሉ። የድንበሩንም ጉዳይ መከታተል አለብን።
በተለምዶ የሪፐብሊካኖች ጠንካራ ይዞታ ሆና በኖረችው በቴክሳስ ደግሞ ለመወሰኛ ምክር ቤት አባልነት የቀረቡት ዲሞክራቱ እጩ ኮለን ኦልሬድ እና ሪፐብሊካኑ ሴኔተር ቴድ ክሩዝ እጅግ ተቀራራቢ በሆነ የመራጭ ድጋፍ ብርቱ ፉክክር ላይ መሆናቸውን የሕዝብ አስተያየት ግምገማዎች ይጠቁማሉ። ሁለቱ ተፎካካሪዎች ባለፈው ሳምንት ባካሄዱት ክርክር ኦልሬድ እንደ አውሮፓውያን የዘመን አቆጣጠር ጥር 6 ቀን በዩናይትድ ስቴትስ ምክር ቤት ላይ ከተፈጸመው አመጽ ጋር በተያያዘ ቴድ ክሩዝን ከሰዋቸዋል።
ይህ ምርጫ እርሱ ተጠያቂነት ጉዳይ ነው። የራስ ወገን ሲያሸንፍ ብቻ አገር ወዳድ መሆን አይቻልም።
ሴኔተር ክሩዝ በመላሻቸው
በመላ አገሪቱ ከተሞችን ስላነደደው የአንቲፋና የብላክ ላይቭስ ማተር ረብሻን በሚመለከት አንድም ነገር አይናገሩም።
በገጠሯ ሞንታና ግዛት ደግሞ ዲሞክራቱን ሴኔተር ጆን ቴስተርን ሪፐብሊካኑ ቲም ሺሂ እየተፎካከራቸው ነው። በዲሞክራቲክ ፓርቲው ብሔራዊ ጉባኤ ላይ የነበሩ የፓርቲ ተወካይ ሲናገሩ ብዙ መራጮች ለፕሬዝደንትነት የሪፐብሊካን ፓርቲውን እጩ ዶናልድ ትራምፕን ይመርጡ ይሆናል፣ የመወሰኛ ምክር ቤቱን በሚመለከት ግን የሚመርጡት ዲሞክራቱን ነው ብለዋል የሞንታናዋ መራጭ ሜሪ ጆ ኦሮርክ።
ሴኔተር ቴስተር የግብርና ሕጉን በሚመለከት በሚገባ ሰርተው ውጤት አስገኝተውልናል። ብልሆች ስለሆንን ያንን አሳልፈን አንሰጥም።
በሌላ በኩል በሪፐብሊካን ፓርቲ ጉባኤ ላይ የተገኙ የመራጭ ተወካዮች ጆን ቴስተር በምክር ቤቱ ያላቸው ግራ ዘመም የድምፅ አሰጣጥ ታሪክ ሞንታናን አይጠቅማትም ብለዋል። ሱዘን ሬኖ
ቲም ሺሂ እውነተኛ አርበኛ ናቸው። በውጊያ የተፈተኑ ጀግና የባህር ኃይል ልዩ ኃይል ኔቪ ሲል ናቸው እኮ።
በተወካዮች ምክር ቤት ደግሞ አሁን አብላጫ መቀመጫ የያዙት ሪፐብሊካኖች ሲሆኑ ዘንድሮ 435ቱም መቀመጫዎች ለምርጫ ቀርበዋል። እናም የበላይነቱን ዲሞክራቶች ሊወስዱ ይችሉ ይሆናል።
ቀጥሎ ደግሞ የአሜሪካ ሴት መራጮች የተመለከተው ቅንብር ወደ እናንተ ይደርሳል።
የአሜሪካ ሴቶች በዚህ ምርጫ ወሳኝ ሚና እንደሚኖራቸው ይጠበቃል። በቅርብ ዓመታት ውስጥ ከወንዶች በበለጠ ሴት ድምፅ ሰጪዎች በመመዝገብና በመምረጥ ላይ መሆናቸው ታውቋል። በ2020 በተደረገው ምርጫ ሴት ድምፅ ሰጪዎች የወንዶችን ቁጥር በሚሊዮኖች በልጠዋል። በዚህ ምርጫ የሚኖራቸውን ተጽዕኖ ደግሞ እንመለከታለን።
እንደ አውሮፓውያን የዘመን አቆጣጠር ከ1984 ዓመተ ምህረት ወዲህ በነበሩት ፕሬዝደንታዊ ምርጫዎች በሁሉም ድምጻቸውን የሰጡ ሴቶች ቁጥር ከወንዶቹ የበለጠ መሆኑ ተስተውሏል። ሴቶች በአሜሪካ ፖለቲካ በተሰኘው ማዕከል መረጃ መሰረት ከ1992 ዓመተ ምህረት ወዲህ መደዳውን ለሪፐብሊካን እጩ ድምጽ ከሰጡ ሴት መራጮች ዲሞክራቶችን የመረጡት ሴቶች ቁጥር ይበልጣል። ዊሊያም ፍሬይ በብሩኪንግስ ኢንስቲትዩት የህዝብ ስብጥር ጥናት ባለሙያ ናቸው።
Not only do women turn out more than men, but they live longer than men.
ድምጽ ለመስጠት የሚወጡት ሴቶች ቁጥር ከወንዶቹ ይበልጣል። እሱ ብቻ አይደለም። በንጽጽር ከወንዶቹ ይልቅ ሴቶቹ ረዘም ላለ እድሜ በህይወት ይቆያሉ። የእድሜ ባለጸጎች በብዛት የሚወከሉት በሴቶች ይሆናል ማለት ነው። ስለዚህ ዲሞክራቶቹ እጩዎች የሴቶችን ድጋፍ ማግኘት ይጠቅማቸዋል።
የብሩኪንግስ ተቋሙ ዊሊያም ፍሬይ የዩናይትድ ስቴትስ የህዝብ ቆጠራ ሴንሰስ ቢሮ የኋለኛ መረጃዎችን ዋቢ አድርገው የዘንድሮ የ2024 የሴቶች አመራረጥ ምን ሊመስል እንደሚችል ጥናት አድርገዋል። እናም አቅጣጫው እንደሚጠቁመው ዲሞክራቶች የበለጠ ድጋፍ ያገኛሉ። ለዚህም አንዱ ምክንያት በአሁኑ ወቅት ከበፊቱ ይልቅ በኮሌጅ ደረጃ ትምህርታቸውን ያጠናቀቁ ሴት መራጮች በብዛት ስላሉ መሆኑን ያስረዳሉ። በተለምዶ ሪፐብሊካን ፕሬዝደንታዊ እጩን የሚመርጡ የኮሌጅ ትምህርት የሌላቸው ሴቶች በዚህ ምርጫ ከአጠቃላዩ የመራጭ ቁጥር ከ40% በታችን ነው የሚይዙት። በንጽጽር በ2012 ዓ.ም ግን እነዚህ የሰርቶ አደር መደብ ሴቶች ተብለውም የሚገለጹት ሴቶች ከመራጩ ህዝብ 50% ገደማ ይይዙ ነበር።
በ2012 የኮሌጅ ትምህርት የሌላቸው ነጭ ሴቶች ከአጠቃላዩ ሴቶች 48% ይዘው ነበር። አሁን 38% ናቸው።
በሌላ በኩል በታሪክ በአብዛኛው ዲሞክራቶችን የሚመርጡት የኮሌጅ ትምህርት ያጠናቀቁ ሴቶች ቁጥር እየጨመረ ነው። 2012 ከአጠቃላዩ የመራጭ ቁጥር 23% ይዘው የነበረ ሲሆን ዘንድሮ ግን ቁጥራቸው ወደ 27% ከፍ ብሏል። ጥቁሮችና የላቲን አሜሪካ ዝርያ ያላቸው ብቁ መራጭ ሴቶች ቁጥር ግን በአመዛኙ አልተቀየረም። የመራጭ ድጋፍ ለማግኘት የበረታ ፉክክር በሚደረግባቸው 7 ግዛቶች የኮሌጅ ትምህርት የሌላቸው ነጭ ሴቶች ቁጥር የኮሌጅ ምሩቅ ከሆኑት ነጭ ሴቶች ቁጥር በጣም ይበልጣል።
በእነዚህ ግዛቶች ጭምር በኮሌጅ ደረጃ የተማሩ ሴቶች ቁጥር እየጨመረ፣ የኮሌጅ ትምህርት የሌላቸው ሴቶች ቁጥር ደግሞ እየቀነሰ ነው።
እናም በመጪው ምርጫ የሴቶቹን መራጮች የድምፅ ጉልበት የሚያገኙት የትኛው እጩ ይሆኑ ይሆን? ወደ ኋላ መለስ ብለን ስንመለከት እንደ አውሮፓውያን የዘመን አቆጣጠር በ2022 ከሁለት ዓመታት በፊት መሆኑ ነው በተካሄደው የፕሬዝደንታዊ ስልጣን አጋማሽ ምክር ቤታዊ ምርጫ ሴት መራጮች በድምፃቸው አቅማቸውን አሳይተዋል። በምርጫው አብዛኞቹ ወንዶች ለሪፐብሊካን እጩዎች ድምፃቸውን ሰጥተዋል። ይሁን እንጂ ሪፐብሊካን እጩዎች በብዛት የምክር ቤት መቀመጫዎችን ጠራርገው እንዳያሸንፉ በአብዛኛው የተከላከሉት በንጽጽር ወደ ወጣት ዕድሜ የሚቀርቡ መራጮች፣ በተለይም ሴቶቹ መራጮች ነበሩ።
ወጣትነት ዕድሜ ክልል ባሉ መራጮች ውስጥ ትልቁ ልዩነት ያመጡት ወጣት ሴቶች ናቸው።
አብዛኞቹን ወጣት ሴቶች ድምፅ እንዲሰጡ የቀሰቀሳቸው ታዲያ የጽንስ ማስወረጅ መብት ጉዳይ ነው። ጽንስ የማስወረጅ መብት ከ50 ዓመት በላይ ለሆኑ ዲሞክራቶችን የሚደግፉ ሴቶችም ትልቅ ክብደት የሚሰጡት ጉዳይ ነው። ባብ ዋርድ በምህጻር ስሙ AARP የተባለው የአረጋውያን አሜሪካውያን ማህበር ሪፐብሊካን የመራጭ አስተያየት ገምጋሚ ናቸው።
Conversely, we see on the
በዲሞክራሲ በኩል በዲሞክራሲ ላይ የተጋረጠ አደጋ ጽንስን ማስወረድና የስነ ተዋልዶ መብቶች የመሳሰሉት መራጮች ወጥተው ድምፅ እንዲሰጡ የሚያደርጉ ዋና ዋና ጉዳዮች መሆናቸውን እናያለን።
የህዝብ አስተያየት ገምጋሚዎችና የህዝብ ስብጥር አዋቂዎች በቁጥር ስሌት ሊደርሱበት የማይችሉት ሌላም ነጥብ አለ። እሱም ነጭ ያልሆኑት ሴት እጩ ፕሬዝዳንት ሴት መራጮችን በብዛት ወጥተው ድምፅ እንዲሰጡ ሊያነቃቁ ይችላሉ ወይ የሚለው ነው።
College educated women tend to turn out more than
college ትምህርት የጨረሱ ሴት መራጮች የኮሌጅ ትምህርት ካልጨረሱት በሚበልጥ ቁጥር ወጥተው ድምፅ ይሰጣሉ። እኚህ እጩ ደግሞ ለየት ያሉ መሆናቸው ሊያነቃቃ ይችላል። ሴት መሆናቸው የድምፅ ሰጪዎቹን ቁጥር በጥቂቱም ቢሆን ከፍ ሊያደርገው ይችላል።
በ2020 በተካሄደው ፕሬዝደንታዊ ምርጫ ድምፅ ከሰጠው ከጠቅላላው መራጭ ውስጥ ከግማሽ የሚበልጡቱ ማለት 53% ሴቶች ነበሩ። ከዚህ ቀደም በነበሩት በአብዛኞቹ የዩናይትድ ስቴትስ ፕሬዝደንታዊ ምርጫዎች እንደተስተዋለው በዘንድሮው ምርጫ አሸናፊውን የሚለየው ከመራጮች ስብጥር ውስጥ በብዛት ወጥቶ ድምፁን የሚሰጠው ነው።
የሴት ድምፅ ሰጪዎች በተለይም በያዝነው ምርጫ በፓርቲዎቹ ምርጫውን የማሸነፍ ዕድል ላይ ያላቸውን ተጽዕኖ ነበር የተመለከትነው።
ተመልካቾቻችንና አድማጮቻችን ከአሜሪካ ድምፅ እየተላለፈላችሁ የሚገኘው የአርብ ጥቅምት 15 2017 ዓ.ም የምሽቱ ዝግጅቶቻችን እንደቀጠሉ ናቸው። አሁን ደግሞ የምናልፈው የወገን ኢትዮጵያ የርህራሄ ምሽት ወደሚለው ሌላ ዘገባችን ነው። በሰሜን አሜሪካ የሚኖሩ ትውልደ ኢትዮጵያውያንን በማስተባበር ለዓመታት ሰብአዊ ተግባራትን ያከናወነው ወገን ኢትዮጵያ የሰብአዊ ተቋም የእንቅስቃሴውን 24ኛ ዓመት ከሰሞኑ አክብሯል። የሰብአዊ ተቋሙ በኢትዮጵያውያን ሕይወት ላይ ለውጥ ያመጡ ተግባራቱን ለተሳታፊዎች ከማስተዋወቅ በተጨማሪ ለቀጣይ የግብረ ሰናይ እንቅስቃሴ የሚረዱ መርሃ ግብሮችንም አስተዋውቋል። በስፕሪንግፊልድ ቨርጂኒያ የተካሄደውን ስነ ስርዓት የተከታተለው ሀብታሙ ስዩም ነው፣ እንደሚከተለው አቀራብሮታል።
ትውልደ ኢትዮጵያውያኑ በየዓመቱ ወደዚህ ስፍራ ሲጠሩ ለተለመደ እንግድነት ሳይሆን ዓመታትን ለሚሻገር ኃላፊነት እንደሆነ ያውቃሉ። ባጌጠው ጠረጴዛ ላይ በኑሮ የተፈተነ ቤተሰብ ማህደር ይጠብቃቸዋል። ጠረጴዛውን የተጋሩት ሁሉ ያንን ቤተሰብ ሕይወት ለማፍካት ዓመታትን ለተሻገረ ጊዜ ለመደገፍ ቃል ይገባሉ። ይህ የርኅራሄ ግብር ዘንድሮ 24ኛ ዓመቱን ደፍኗል። የዚህ መርሃ ግብር አሰናጅ ወገኔ ፋውንዴሽን ምሽቱን ለቀጣይ ተግባራት ድጋፍ የሚያሰባስብበት ብቻ ሳይሆን በዓመቱ ውስጥ ያቃናቸውን ጎጆዎችና የፈጠራቸውን እድሎች የሚያከብርበትም ነው ይላሉ የወገኔ ፋውንዴሽን ፕሬዚደንት ኒኒ ለገሰ።
ለ24 ዓመት የተለያዩ ቤተሰቦችን ከጎዳናም ጨምሮ ትናንሽ ቤት ውስጥም የነበሩትን ሊበተኑ ወደ ጎዳና ሊወጡ ያሉትን እነሱን ኃይልና አቅም እየሰጠናቸው ሰብስበናቸው ልጆቹን በትምህርት በማነጽ እናቶቹን ደግሞ ስራ እንዲያገኙ ራሳቸውን በራሳቸው የማስተዳደር አቅም እንዲኖራቸው ነው የምናደርገው። እና የዛሬው ዓመት ደግሞ ሴሌብሬሽናችን ምንድን ነው? የወገኔ ተማሪዎች በብዙ የትምህርት እገዛ ስለሚደረግላቸው ብዙ ገንዘብ ስላፈሰስን በቱተር በማድረግ ምናምን 5 የወገኔ ተማሪዎች ወደ ኮሌጅ ለማድረስ በቅተናል። እና እንደምታውቀው ብዙ ግራጁዌሽን እዚህ አካባቢ የልጆች የጓደኞች አክብረናል። እና የዛሬው ዝግጅት የኛ ቤተሰቦቻችን አጥፈናቸው ለብዙ ጊዜ የተራመድ ነው። በትምህርት ስለጠነከሩልን የእነሱም ግራጁዌሽን ነው። እንደገና ደግሞ ሰባት እናቶችን በፓድ ስልጠና አደይ ፓድ ከተባለ ድርጅት ጋር ፓርትነር አድርገን ተመርቀው ስራ ስለጀመሩልን የሰባቱ ምረቃ ነው። እንደገና ደግሞ በባልትና እናቶቻችንን አደራጅተን በርበሬ፣ ሚጥሚጣ፣ ሽሮ እየሰሩ ነው። ወደ ሌላም ይሄዳሉ። እነሱ ደግሞ ራሳቸውን በራሳቸው የማስተዳደር አቅም እንዲኖራቸው ስላደረግን እነዚህን ጠቃሚ ጉዳዮች አብረን እርዳታ ካደረገው ቤተሰባችን፣ ጓደኛም፣ ኮሚኒቲያችን ጋር ይህንን በጣም ከባድ ህይወት መሀል ቢሆን ሰው አይዞ ከተባለ፣ ቤተሰብ አይዞ ከተባለ፣ ተስፋ ሰጪ ከጎን ካለ ለውጥ ማምጣት እንደሚችል የሚታይበት ዝግጅት ነው የዛሬው።
የሚገጥሙ መሰናክሎችን እያለፉ ከሁለት አስርት ዓመታት በላይ ከተሻገሩ ሰሜን አሜሪካ ላይ መሰረት ካደረጉት የትውልድ ኢትዮጵያን ተቋማት መካከል አንዱ ስለመሆኑ የሚነገርለት ወገኔ ከስኬት ምክንያቶቹ መካከል አንዱ በኢትዮጵያ ዲያስፖራ ማህበረሰብ ዘንድ ያገኘው አመኔታ መሆኑን የሚያነሱት ደግሞ የወገኔ ምክትል ፕሬዚደንት ቀለመወርቅ ኢማም ናቸው።
እንግዲህ እስከ ዛሬ ድረስ እኛ በምናሳየው ስራ በጣም ትራንስፓረንት በሆነ መንገድ ነው የምንሰራው። ሁሉ ነገር ግልጽ ነው። ገቢያችን የታወቀ ነው። ወጫችን የታወቀ ነው እና የዲያስፖራውን እምነት አግኝተናል ብዬ አምናለሁ። 24 ዓመት ሙሉ ስንሰራ አብረውን ስለተጓዙ እንደውም በዝግጅት በሚመጡበት ጊዜ አፕዴት ለመስማት ጓግተው ተደስተው ነው የሚመጡት እና ያ ችግር እንኳን ብዙም አላጋጠመንም። እምነታቸውን ስለገዛን በስራችን ስላዩት በውጤት ስላዩት ችግር የለም። ደግሞ ኢትዮጵያን በሚሄዱበት ጊዜ ቤተሰብ እንዲጎበኙና የእኛን የእውቀት ማዕከል እንዲጎበኙ ስለምናደርግ ከቤተሰቦቹ ጋርም ዳይሬክት ኮኔክሽን አለ እና እስካሁን ድረስ እግዚአብሔር ይመስገን የዲያስፖራውን እምነት አግኝተን አምነውብን ይህንን ስራ ለመስራት ስለበቃን ራሱ በጣም ደስተኞች ነን።
ተቋሙ የሰብአዊ ተግባራት አሻራውን ይበልጥኑ ለማቆየት ቀጣይ ባላደራዎችን ለመፍጠር ከሚጠቀምባቸው መንገዶች አንዱ ከወጣቶች ጋር በቅርበት በትብብር መስራት ነው። በተቋሙ ውስጥ የወጣቶችን ተሳትፎ የሚመለከተውን መርሃ ግብር የሚመሩት ዶክተር ቅድስት አሰግድ ናቸው።
አንደኛ ነገር እኛን የሚተኩን እነሱ ናቸው ወደፊት። ሁለተኛ ነገር ደግሞ እነዚህ ልጆች የኛ የዳያስፖራ ልጆች እንግዲህ ቀና እንዲሉ ማለት ሊደርሽፕ ይማራሉ። ብዙ ወርክሾፖች አሉን። ከዛ ውጭ ደግሞ ኔትወርክ ያደርጋሉ ከኛ ጋር እንግዲህ ከዘጠነኛ ጀምሮ እስከ 12ኛ ክፍል ድረስ አድርገው ከዛ ደግሞ ለቀው የሄዱት ደግሞ ተመልሰው እየመጡ ኔትወርክ ያደርጋሉ። ከዛም ውጭ ደግሞ የሚሰሩት ስራ ኢትዮጵያ ያሉትን ቤተሰቦቻችንን የሚደግፍ ስለሆነ እሱንም መማር ካላቸው ከህዝባቸውም ከራሳቸውም ሰው ጋር መቀላቀሉ እኛ ጋር እንደዚህ ይገናኙና በጣም ጓደኛ ይሆናሉ። ብዙዎቹ ኢትዮጵያ እየሄዱ ደግሞ የሚሰሩትን ፍሬ ያያሉ። ስለዚህ በዛ ምክንያት በልዩ ልዩ መንገዱ እያደረግን ልጆቻችንን እየተንከባከብን በቃ ማንነታቸውን እንዲያውቁ ለማድረግ ነው ብዙ የምንለፋው።
ጋብርኤላ ማርያም የወገኔ ወጣቶች ክለብ የወቅቱ ፕሬዚደንት ናት። በሕክምናው የሙያ ዘርፍ የላቀ ደረጃ ላይ ለመድረስ የምታለመው ጋብርኤላ በክለቡ ውስጥ ያላት ተሳትፎ የፈጠረላትን መልካም ምላሽ እንዲህ ትገልጸዋለች።
በማህበረሰቤ ላይ መልካም ተጽዕኖ መፍጠር ስለምፈልግ እንዲሁም ከግዙፉ ዲሲ፣ ሜሪላንድ እና ቨርጂኒያ ቀጠና ማህበረሰብ ጋር ለመገናኘት ነው የወገኔ ወጣቶችን ክለብ የተቀላቀልኩት። እውነቱን ለመናገር ይህ ክለብ በእጅጉ ጠቃሚ ነው ብዬ አስባለሁ። በህይወቴ ላይም ትልቅ ተጽዕኖ ፈጥሯል። ኢትዮጵያ ውስጥ የሚገኙ የወገኔ ልጆችን ለመርዳት ስብሰባዎችን በመሳሰሉት እየተገኘን የገቢ ማሰባሰብ ስራዎችን እናግዛለን። ኢትዮጵያ ውስጥ ሁለት የእውቀት ማዕከላት አሉን። በማህበረሰባችን ውስጥ መልካም ተጽዕኖ ከመፍጠር በተጨማሪ በአካባቢያችን ካለ ማህበረሰብ ጋር ይበልጡኑ እንድንገናኝ ስለሚረዳን በእጅጉ ጠቃሚ ነው። አሁን እኔ በምኖርበት ስፍራ ጠንካራ የኢትዮጵያ ማህበረሰብ የለም። የወገኔን ወጣቶች ክለብ በመቀላቀሌ በጣም ጥሩ ጓደኞች አግኝቻለሁ። የማህበረሰቡ አካልም ሆኛለሁ።
ወገኔ ፋውንዴሽን በስራዎቹ በቂ የትምህርት እድልና ድጋፍ ያላገኙ፣ መሰረታዊ መጠለያ የቸግራቸውና ቤተሰቦችን የሚፈትኑ ኢኮኖሚያዊ ሁኔታዎችን ለመታገል እንደሚሰራ ተገልጿል። ጥረትና ተግባራቱ የሚታይ ለውጥ ሲያመጡ መመልከት የደጋፊዎቹ ደስታ ምንጭ እንደሆነ የነገሩን ዶክተር ቅድስት አሰግድ ናቸው።
አንዱ ልጃችን ያነሳ ነው የሱቅ በደረት የነበረ የሚሸጠው ኢትዮጵያ፣ ከዛ እሱን አስተምረ ነው። በጣም ጎበዝ፣ በትምህርት ጎበዝ የሆነ ልጅ ነው። አደገ፣ ተማረ፣ ጨረሰ፣ ሕክምና ተማረ፣ ሐኪም ሆኖ ያው ቤተሰቦቹን እየረዳ
ቦታ ሲዞ ሁሉንም እነኒኒም አሁን በኢትዮጵያ በምንሄድበት ጊዜ እኛም ጥያቄ ሆኖ ይህንን ማየት ተኝተን እናድራለን ለጥ ብለን።
በዚህ ዝግጅት ላይ የተገኙት በርካታ ትውልድ ኢትዮጵያውያን የተቋሙን የዓመታት ጉዞ በቅርቡ ነው ለመከታተል የቻሉ ናቸው። ያበረከቱት የብዙ ኢትዮጵያውያንን ሕይወት ቀይሮ ማየት የብዙዎቹ የኩራት ምንጭ ሆነ ይመስላል። ወይዘሮ ኤሌኒ ለገሰ የተቋሙንም ሆነ የመስራቾችን ጉዞ ባሪያነት ከሚያነሱት አንዷ ናቸው።
በጣም ደስ የሚለው ነገር አንደኛ ትብብራቸው፣ መስማማታቸው 24 ዓመት ቀላል ነገር አይደለም እና ያላቸው ለአስር ዓመት ያህል እንኳን ምንም አይነት ነገር ሰው ሳይከፍል ምንም ነገር ሳያረግ በነፃ ነበረ ሰውን የሚጋብዙት። ሰው ከራሱ ጋር ገብቶት ይሄ ነገር ለሀገር ያስፈልገኛል ብሎ እንዲያስብ። በገንዘብ በምን የተመረከዘ ነገር አይደለም፣ ከልብ ነው፣ ከልባቸው ነው የሚሰሩት እና በጣም ነው የምደግፈው ይሄንን እንትን የድርጅቱ። እስካሁን እንግዲህ ብዙ ልጆች ደህና ደህና ቦታ አድርሰዋል። 24 ዓመት አንዳንዶቹ ዶክተር ይሆናሉ፣ ኢንጂነር ይሆናሉ፣ አስተማሪ ይሆናል እና በተለያየ ቦታ ላይ ያሉ ብዙ ከጎዳና ያነሷቸው ልጆች ጥሩ ቦታ ደርሰው ማየታችን በጣም ደስ ይለናል እና በጣም ማከብራትም ወዳት እህቴን የሚለገሰ ትባላለች። እሷ ናት ደግሞ ፕሬዚዳንቷ። ስለዚህ በጣም በጣም ነው የምታስደስተኝም ለምሰራው ነገር እና ቦርዱም ላይ ያሉት በሙሉ ልክ እንደ እህቶቻችን ናቸው እኛም የምናያቸው እና እነሱ አብረው ከልጅነት አብረው የነበሩ ጓደኞች ናቸው እና እኛንም ይኸው በጣም ነው የሚያስደስቱን።
ኢትዮጵያ በአሁኑ ጊዜ የተለያዩ ችግሮችን እየተጋፈጠች የምትገኝ ሀገር ናት። ሰው ሰራሽ ግጭቶችና ተፈጥሯዊ አደጋዎች የብዙ ሺዎች ሕይወት አመሰቃቅለዋል። በውጭ ሀገራት የሚኖሩ ትውልድ ኢትዮጵያውያን በእነዚህ ጊዜያትም ቢሆን ሰብአዊ አበርክቶታቸው ሊቀጥል የሚገባ መሆኑን የወገናዊ ፋውንዴሽን ፕሬዚደንት ኒኒ ለገሰ ይናገራሉ።
ምንም ችግር ቢሆን ያጣነውን ሳይሆን እጃችን ላይ ያለውን ፍቅር፣ አክብሮት፣ አገር ወዳድነት እሱን ነው በጣም ይዘን አንዳንድ ጊዜ የሌለህን ከመቁጠር እጅህ ላይ ያለውን እኛ አገራችን ቤተሰቦቻችን የምንረዳቸው ራሱ አካተን አይዟችሁ የምንላቸው ስለሆነ በከባድ ጨለማ ውስጥ ራሱ ለአንድ ሕይወት ብርሃን መሆን ይቻላል።
በዘንድሮ መርሃ ግብር ላይ ከዋነኛ የገቢ ማሰባሰቢያ ዝግጅቶች ጎን ለጎን ወገኔ በደገፋቸው ባለሙያዎች የተሰሩ የእደ ጥበብና ባልትና ምርቶች ለእይታ ቀርበዋል። የተቋሙን ጉዞ ሳይታክቱ ለደገፉ የምስጋናና የእውቅና አፍታዎች ተስተናግደዋል። አንጋፋ ድምፃውያን የተሳተፉበት የሙዚቃ ትርኢትም ቀርበዋል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ። ዩናይትድ ስቴትስ ጥቅምት 26 2017 ዓ.ም በአውሮፓውያኑ ህዳር 5 ለምታካሄደው ምርጫ በመዘጋጀት ላይ ነች። ምርጫው በታሪኳ ወሳኝ ከሆኑ ምርጫዎች መካከል አንዱ ነው።
በዚህ ምርጫ የቀድሞ ፕሬዝዳንት ዶናልድ ትራምፕ ክሶች ያሉባቸው ቢሆንም ዳግመኛ ወደ ስልጣን ይመለሱ ይሆናል አለም ደግሞ ካማላ ሃሪስ የአሜሪካ የመጀመሪያዋ ሴት ፕሬዝዳንት ሆነው ይመረጡም ይሆናል።
ምርጫው እየተቃረበ ነው። በምርጫው ዙሪያ ውይይቶች፣ ዘገባዎች፣ ትንታኔዎች እንዲሁም ስለ ምርጫው ሂደት የሚያብራሩ መረጃዎችን፣ የእጩ ተፎካካሪ ንግግሮችና የፖለቲካ ይዘቶችን የሚመለከቱ ቅንብሮችን በአሜሪካ ድምፅ የአማርኛ፣ ትግርኛና አፋን ኦሮሞ ዝግጅቶች ይከታተሉ።
እጅግ በጉጉት ስለሚጠበቀው ምርጫ መረጃዎችን ለማግኘት የቪኦኤ አማርኛ፣ ትግርኛና አፋን ኦሮሞ መሰናዶዎችን ምርጫው ያድርጉ።
የቪኦኤን አማርኛ ትግርኛና አፋን ኦሮሞ ስርጭቶች በዌብሳይቶቻችንና በማኅበራዊ መገናኛ ገጾቻችን ለመከታተል ይችላሉ።
የአሜሪካ ድምፅ 11 ቀናት የቀሩትን የአሜሪካ ምርጫን በተመለከተ የተለያዩ ዘገባዎችን በቀጣይ ጊዜያት ወደ እናንተ የሚያደርስ ነው የሚሆነው። እሱንና ሌሎች ተጨማሪ ዘገባዎቻችን በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አማሪክ ላይም እንዲሁም በዩቲዩብ ገጻችን ላይ ደግሞ ቪኦኤ አማሪክ ላይ ማግኘት ትችላላችሁ። በዛም እየገባችሁ መከታተል እንደምችሉ ከወዲሁ መጠቆም ወዳለው ዝግጅቶቻችን በሃሽታግ ቪኦኤ አማሪክ ላይም ታገኙ ይሆናል። በኢንስታግራም እና ዩቲዩብ ላይም ተጨማሪ ዘገባዎችን ማግኘት የምችሉ መሆኑን ለመግለጽ ወዳለው የአሜሪካ ድምጽ የአማርኛ አገልግሎት በየቀኑ ከሰኞ እስከ እሁድ በ22 በ25 እና በ31 ሜትር ባንድ አጭር ሞገድ ወደ እናንተ የሚደርስ ይሆናል። አድማጮቻችንና ተመልካቾቻችን የዛሬ አርብ ጥቅምት 15 2017 ዓ.ም ተመረዘ ዝግጅታችን ይህን ይመስል ነበር። አብራችሁ ስለነበራችሁ እናመሰግናለን። የስቱዲዮ ቅንብሩን ኤልያስ አስማረ ነበር ሲመራልን የነበረው። የምሽቱ ዋና አዘጋጅ ደግሞ ጽዮን ግርማ ነበረች። አስማማየ ነው ከመላው የአሜሪካ ድምጽ አዘጋጆች ጋር ከእናንተ ጋር አብረን ያመሸው። መልካም ምሽት ይሁንላችሁ። Thank you.